የአሜሪካ ድምፅ ራዲዮ ጣቢያ ነው።
ወቅቱ የዘለቀ እናት ይገባል። ቦምብ ይዟል፣ ካራ ይዟል፣ ክላሽ ይዟል። ምን ያላዙስ ኮተታል። ቀስቀሴ ብትል አንተ እግሬን ነው ቆልጥ መጣ ያለ ደፈረኝ። እዛ ማንም ይመጣ ያለን
ከተቀመጥኩበትም 3-4 ሆኖ መጡብኝ። ካመጡም እዛ በኋላ አንዱ ልጄ ነፍስ ያወቀ ነው እሪ ሲል መታለሁ ገላለሁ ሲለው ያው በቃ አስገድዶ ያው ደፈረኝ።
የህወሓት ታጣቂዎች ንፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ ካደረሱባቸው ጾታዊ ጥቃት ሰለባ መሆናቸውን ለአሜሪካ ድምፅ ከገለጹ ሴቶች መካከል ናቸው። ጥቃት ከደረሰባቸው ውስጥ ከታዳጊ ሕፃናት በእድሜ እስከ ገቡ አረጋውያን ድረስ እንደሚገኙባቸው ተናግረዋል። ሙሉ ዘገባው በመጽሔቱ ክፍለ ጊዜ ይቀርባል። ህወሓትና የኢትዮጵያ መንግሥት ወደ ሰላማዊ መፍትሔ የሚመጡ ከሆነ በግጭቱ ምክንያት የተዳከመውን ኢኮኖሚ ለመደገፍ ዝግጁ መሆኗን ዩናይትድ ስቴትስ ገለጸች። የዚህንም ዝርዝር ይዘናል፣ በዕለቱ አብይ ርዕስ ይቀርባል። ማክሰኞ መስከረም 11 2014 ዓ.ም ጤና አስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንም በሳተላይት ለምትከታተሉ አድማጮቻችንና ተመልካቾቻችን ሁለተኛ ቀኑን በያዘው በራዲዮ ቴሌቪዥን ስርጭታችን ኢትዮ ሰዓት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስተን መክና ከዌብና ማኅበራዊ ገጾቻችን አዘጋጇ አባየው ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ሁለት የፖለቲካ ፓርቲዎች የፊታችን መስከረም 20 2014 ዓ.ም በሶማሌ ክልል ሊደረግ ቀነ ቀጠሮ ከተያዘለት ምርጫ ራሳቸውን ማግለላቸውን አስታውቀዋል። ሀብታሙ ስዩም አጭር ዘገባ አሰናድቷል።
የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ፣ እንዲሁም የነጻነትና እኩልነት ፓርቲ ናሃባ የተባሉት ፓርቲዎች በሶማሌ ክልል ውስጥ አለ ያሉትን የመራጮች ምዝገባ ሂደት፣ የቁሳቁስ ድልድልና ስምሪት ችግሮች፣ እንዲሁም ተያያዥ መሰናክሎች ለአሁኑ ውሳኔያቸው እንዳበቋቸው በጋራ ባወጡት መግለጫ ላይ አስታውቀዋል። ፓርቲዎቹ ለብሔራዊ ምርጫ ቦርድ ያቀረቧቸው ተደጋጋሚ ቅሬታዎች ሊፈቱ ባለመቻላቸውና የገጠሙ ችግሮች የምርጫውን ሂደት ታማኒነት የሚያሳጡ እንደሆነ በማመና ናቸው የአሁኑ የጋራ አቋም ላይ እንደደረሱ አስታውቀዋል። ከቀናት በፊት በክልሉ ውስጥ ለመወዳደር ተመዝግበው የነበረው ኦብነግና ሌሎች ፓርቲዎች በተመሳሳይ ከምርጫው ራሳቸውን ማግለላቸው ይታወሳል። ስለ ጉዳዩ ጥያቄ የቀረበለት የምርጫ ቦርድ ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫው ማግለላቸው በቀጣዩ የምርጫ ሂደት ላይ ምንም ለውጥ እንደማያመጣ ገልጸዋል። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በሰጡት መግለጫ በፖለቲካ ፓርቲዎቹ የቀረቡ አቤትታዎችን ለመፍታት ከአንድ ወር በፊት ቦርዱ የሚጠበቅበትን ሁሉ ማድረጉን ገልጸው አሁን ላይ ኦብነግና ሌሎች ፓርቲዎች ራሳቸውን ከምርጫ ማግለላቸው በምርጫ ሂደቱ ላይ የውጤትም ሆነ የአሰራር ለውጥ አያመጣም ብለዋል። ኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን መስከረም 20 2014 ዓ.ም ከሶማሌ ክልል በተጨማሪ በሐረሪና በደቡብ ክልሎች የድምፅ አሰጣጥ ሂደትን እንደሚመራ ይጠበቃል። አድማጮቻችን፣ ከዚህ ጉዳይ ጋር የተያያዘ ሰፋ ያለ ዘገባ በመጪው ቅዳሜ ምሽት መሰናዷችን ይሰማል።
ሱዳን ውስጥ የመፈንቅለ መንግስት ሙከራ ተደርጎ አክሽፈነዋል ሲል የጦር ሰራዊቱ አስታወቀ። ጠቅላይ ሚኒስትር አብደላ ሐምዶክ በመንግስቱ ቴሌቪዥን በወጣ መግለጫቸው የመፈንቅለ መንግስት ሴራውን የጠነሰሱት ከቀድሞ ፕሬዚደንት ኦመር አልበሽር ጋር ግንኙነት ያላቸው በጦሩና በሲቪል ውስጥ ያሉ አካላት ናቸው ብለዋል። ደረጀ ደስታ ዝርዝሩን ይዟል።
የጦር ሰራዊቱ ዛሬ ማክሰኞ ባወጣው መግለጫ የሲቪልና የጦር ሰራዊት ጥምር ምክር ቤት ላይ የተቃጣውን የግልበጣ ሙከራ አክሽፈናል ሲል ነው ያስታወቀው። ምክር ቤቱ የቀድሞው ፕሬዝደንት ኦማር አልበሽር ከስልጣናቸው ከተወገዱበት እንደ ኤሮፓ አቆጣጠር በ2019 ዓ.ም ጀምሮ ሱዳንን እያስተዳደራት የሚገኝ ጥምር ምክር ቤት ነው። አንድ የገዢ ምክር ቤት ሲቪል አባል ትናንት ሌሊት ላይ ተሞክሮ የነበረው ግልበጣ እንዳይሳካ ተደርጓል፣ አሁን ሁኔታው በቁጥጥር ስር ውሏል ማለታቸውን ሮይተርስ ዘግቧል። ተጠርጣሪዎቹን የመመርመር ሂደት ይጀመራል ሲሉ ቃል አቀባዩ መሐመድ አልፋኪ ሱሌማን መናገራቸውንም ሮይተርስ ጠቅሷል። ሉዓላዊ ምክር ቤት ተብሎ የሚጠራውና ጠንካራ ባልሆነ የወታደራዊና ሲቪላዊ አካላት ስምምነት የተመሰረተው ገዢው አካል እንደ አውሮፓ አቆጣጠር በ2024 ከሶስት ዓመት በኋላ ማለት ነው ነፃ ምርጫ ለማካሄድ እቅድ አውጥቷል። ስማቸው እንዳይገለጽ የጠየቁ አንድ የመንግስት ባለስልጣን መፈንቅለ መንግስት ሞካሪዎቹ ኡምዱርማን የሚገኘውን የመንግስት ራዲዮ ጣቢያን ለመቆጣጠር ሞክረው ነበር ብለዋል። በጉዳዩ የተሳተፉትን የተወሰኑ ሰዎች ለመያዝ እርምጃ መወሰዱንም ገልጸዋል። በሱና ዘገባ መሰረትም በድርጊቱ አሉበት የተባሉት በሙሉ ተይዘዋል። የሉዓላዊ ምክር ቤት ታማኝ ክፍለ ጦሮች ካርቱምን ከኡምዱርማን የሚያገናኘውን ድልድይ በታንክ አጥረውት እንደነበር አንድ የአይን ምስክር መግለጻቸውን ሮይተር አክሎ አመልክቷል። የቪኦኤ የደቡብ ሱዳን ትኩረት ስርጭት ባወጣው ዘገባ ማምሻውን የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክ በመንግስት ቴሌቪዥን በሰጡት መግለጫ የመፈንቅለ መንግስት ሴራውን የጠነሰሱት ከቀድሞ ፕሬዝደንት ዑመር አልባሽር ጋር ግንኙነት ያላቸው በጦር ሰራዊቱና ሲቪል ውስጥ ያሉ አካላት ናቸው ብለዋል። የሱዳን የማስታወቂያ ሚኒስትርና የመንግስቱ ቃል አቀባይ ሐምዛ ባሉል በርካታ ወታደራዊ መኮንኖችና የፖለቲካ መሪዎች መታሰራቸውን አረጋግጠዋል። አሁን ሁኔታው በቁጥጥር ስር ውሏል። ካርቱም የሚገኘውን የሻጃር ክፍለ ጦር ተቆጣጥረው የነበሩት የመፈንቅለ መንግስቱ ሞካሪዎች በሙሉ የአልበሽር ደጋፊዎች ሲሆኑ እየተመረመሩ ነው ብለዋል።
ዓለም የተደቀኑባትን ፈተናዎች ለመጋፈጥ ተባብራ መስራት እንዳለባት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን አሳሰቡ። ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ቀርበው እንደ አሜሪካ ፕሬዝደንት ዛሬ ለመጀመሪያ ጊዜ ባደረጉት ንግግር ደህንነታችን፣ ብልጽግናችንና ነጻነቶቻችንም ቀድሞ ሆኖ በማያውቅ ሁኔታ የተሳሰሩ ናቸው ብለዋል። ፕሬዚደንቱ ከጉባኤው መክፈቻ ቀድመው ትናንት ከድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ተገናኝተው የዘመኑ ፈተናዎች ባሏቸው የኮቪድ ወረርሽኝ፣ የአየር ንብረት ለውጥ፣ የኑሮ አለመመጣጠንና እያደገ በመጣው የአሜሪካና የቻይና መቃቃር ላይ ተመካክረዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ለጠቅላላ ጉባኤው ባሰሙት ንግግር በአሁኑ ወቅት የተደቀኑብንን በሕይወት ዘመናችን ካየናቸው ሁሉ የገዘፉ ቀውሶች ዓለም አይኑን ከፍቶ ሊመለከት ይገባል ሲሉ አሳስበዋል። ዋና ጸሐፊው በኮቪድ-19 ምክንያት ከወትሮው አነስ ተደርጎ በተዘጋጀው ዓመታዊው የድርጅቱ ጠቅላላ ጉባኤ ላይ ለተካፈሉት መሪዎች ባሰሙት ንግግር ዓለማችን ከዚህ በላይ አደጋ ተደቅኖባት ከዚህ በላይ ተከፋፍላ አታውቅም ነው ያሉት። የአየር ንብረት ቀውሶችን፣ የኮቪድ-19 ወረርሽኝን እንዲሁም አፍጋኒስታን፣ ኢትዮጵያና የመንን ጨምሮ በዓለም ዙሪያ የበርካታ ሀገሮችን አለመረጋጋት አንስተውም ተናግረዋል። በመጽሔት ክፍለ ጊዜ በሚቀርበው ዘገባ ዝርዝሩ ይደመጣል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሆቴል ሩዋንዳ ፊልም የጀግንነት ታሪካቸው የተወሳላቸው ፖል ሩሲሳቢጋና በተመሰረተባቸው የሽብር አድራጎት ክስ 25 ዓመታት እስራት ቅጣት እንደተፈረደባቸው ተገለጠ። ደጋፊዎቻቸው የፍርድ ሂደቱን ሐሰተኛ ሲሉ ኮንነውታል። በአፍሪካ ዜና እንቆያለን። የዩናይትድ ስቴትስ የፍትህ ሚኒስቴር በሙስና ምክንያት ገንዘባቸው የተወረሰባቸው የኢኳቶሪያል ጊኒ ምክትል ፕሬዚደንት ቴዎዶሮ ንጉዌማ ኦቢያንግ ማንጉን ገንዘብ እጠቀምበታለሁ ሲል አስታወቀ። ከገንዘቡ ላይ ከ19 ሚሊዮን ዶላር የሚበልጠው ለተባበሩት መንግስታት ድርጅት የክትባት ግዢ እንዲፈጸምበት የሚለገስ መሆኑንና ከ6 ሚሊዮን ዶላር በላይ ደግሞ ለኢኳቶሪያል ጊኒ የመድኃኒትና የሕክምና መሳሪያ አቅርቦት የሚገዛበት ይሆናል ብሏል። የዩናይትድ ስቴትስ የፍትህ ሚኒስቴር ባወጣው መግለጫ ኦቢያንግ በአውሮፓውያን 2011 በግብርናና በደን ቢሮ በነበራቸው ኃላፊነታቸው 300 ሚሊዮን ዶላር በጥቁር ገበያና በሙስና ያንቀሳቀሱ ሲሆን ይህም የኢኳቶሪያል ጊኒንና የዩናይትድ ስቴትስን ሕግ የጣሰ መሆኑን ጠቁሟል። ኦቢያንግ በፈረንሳይ በህገወጥ መንገድ ቅንጡ ንብረቶችን ሲገዙ ተገኝተው የተከሰሱ ሲሆን የሶስት ዓመት እስራትና የ35 ሚሊዮን ዶላር መቀጮም ተወስኖባቸዋል። የአፍጋኒስታኑ የታሊባን መንግስት ምክትል ሚኒስትሮችን ሾሟል። ያስተዳደሩ አባላት በሙሉ ወንዶች ናቸው። ታሊባን ባለፈው ወር ወንዶች ብቻ የያዘውን ካቢኔውን ይፋ ባደረገበት ጊዜ ዓለም አቀፉ ማህበረሰብ በከባዱ የነቀፈው ቢሆንም ዛሬም አንድም ሴት የሌለችበት ምክትል ሚኒስትሮችን ሹመት ሰጥቷል። የተሿሚዎቹን ዝርዝር ዛሬ የመንግስቱ ቃል አቀባይ ዛቢሁላ ሙጃሂድ ካቡል ላይ በተጠራ ጋዜጣዊ ጉባኤ ይፋ አድርገዋል። ታሊባን በድጋሚ ወንዶችን ብቻ መሰየሙ ለዓለም አቀፉ ማህበረሰብ ጩኸት ደንታ እንደሌለው የሚያሳይ ነው ተብሏል። ቀደም ሲል አስተዳደራችን አሳታፊ ይሆናል፣ የሴቶች መብት እናከብራለን ብሎ ቃል ቢገባም በያዘው አክራሪ አቋም መቀጠሉን የሚጠቁም አድራጎት እንደሆነ አመላካች ነው ተብሏል። በመጨረሻም የፕሬዝደንት ባይደን አስተዳደር እንደ አውሮፓውያን አቆጣጠር በሚቀጥለው ጥቅምት ኦክቶበር 1 በሚጀምረው አዲሱ የበጀት ዓመት ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር በእጥፍ ያህል በማሳደግ 125,000 ስደተኞችን ለመቀበል እንደሚፈልግ ከውጭ ጉዳይ ሚኒስቴር የወጣው መግለጫ አመለከተ። ይህም በምርጫ ዘመቻ ወቅት የተገባውን ቃል ለመጠበቅ ነው ብሏል። የውጭ ጉዳይ ሚኒስቴር ያለፈው 2020 ዓመተ ምህረት ዩናይትድ ስቴትስ 62,500 ስደተኞችን ብቻ እንድትቀበል የተቀመጠው ገደብ ስለሚነሳበት አካሄድ ከአገር ደህንነት ሚኒስቴር ጋር በመመካከር የሚሰራበት መሆኑን ነው መግለጫው ያመለከተው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ መስከረም 11 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ምስል ድምፅ አቀናባሪያችን ኤልያስ አስማረ ነው። በስርጭት ወቅት የምስልና ድምፆቹን ቅንብር የምትቆጣጠርልን ዚነብ አብዱራህማን ናት። በዓለም ዜናዎቹ የጀመረው መደበኛው ፕሮግራማችን ታዲያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በሳተላይት ለምትከታተሉን አድማጮችና ተመልካቾቻችን አሁን በኢትዮ ሳት ላይ እንገኛለን። እስከ ምሽቱ 4 ሰዓትም ስርጭታችን ይቀጥላል። በቅድሚያም ወደ ዕለቱ አብይ ርዕስ ህወሓትና የኢትዮጵያ መንግስት ወደ ሰላማዊ መፍትሄ የሚወጡ ከሆነ በግጭቱ ሳቢያ የተዳከመውን የኢትዮጵያ ኢኮኖሚ ለመደገፍ ዝግጁ መሆኗን ዩናይትድ ስቴትስ ገለጠች። ፕሬዚዳንት ባይደን ከፈረሙት የማዕቀብ ትዕዛዝ ጋር በተያያዘ በመቀጠል ይወሰዳሉ ያሏቸውን እርምጃዎች አስመልክቶ የዩናይትድ ስቴትስ ባለሥልጣናት ማብራሪያ ሰጥተዋል። የግጭቱ ተሳታፊ አካላት ወደ ድርድር የማይመጡ ከሆነ የሚወሰደው የማዕቀብ እርምጃ ከተመረጡ ግለሰቦችና ተቋማት ባለፈ የኢትዮጵያና የኤርትራ ህዝቦችን ኢላማ እንደማያደርግ የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት ገልጠዋል። የዩናይትድ ስቴትስ ለኢትዮጵያ የምትሰጠው የሰብአዊና ሌሎች ድጋፎች ግን እንደሚቀጥሉም ተናግረዋል። ለዝርዝሩ ኬኔዲ አባተ።
የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሀገራቸው ብሔራዊ ደህንነት ስጋት እንደሆነ የገለጹትን የሰሜን ኢትዮጵያ ግጭትና ሰብአዊ ቀውስ እንዲራዘም ሰበብ በሚሆኑ ግለሰቦችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ ባለፈው አርብ መፈረማቸው ይታወቃል። እናም ከዚሁ ጋር በተያያዘ በቀጣይነት ዩናይትድ ስቴትስ ልትወስዳቸው ስለምትችላቸው እርምጃዎች በሀገሪቱ ውጭ ጉዳይ ሚኒስቴር የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት እና የስጋት መከላከል ፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ውድሃውስ በትናንትናው ዕለት ለጋዜጠኞች በስልክ ገለጻ አድርገዋል። የባይደን ሃሪስ አስተዳደር በሰሜን ኢትዮጵያ ያለው የሰብአዊ ቀውስ እንዲያበቃ ያስችላል በሚል የወሰደውን እርምጃ ያደነቁት የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት በግጭቱ የተሳተፉ አካላት ወደ ሰላማዊ መፍትሄ የሚመጡ ከሆነ በግለሰቦችና ተቋማት ላይ ሊጣል የታሰበው ማዕቀብ ቀርቶ ዩናይትድ ስቴትስ በግጭቱ ምክንያት የተዳከመውን የኢትዮጵያን ኢኮኖሚ ለመደገፍ ዝግጁ መሆኗን አመልክተዋል።
If the government of Ethiopia and the TPLF take meaningful steps to enter into talks for a negotiated ceasefire and allow for unhindered humanitarian access, a different path is possible. The United States is ready to help mobilize assistance for Ethiopia to recover and revitalize its economy. Those meaningful steps include accepting African Union-led mediation efforts, designating negotiations teams, agreeing to negotiations without preconditions, and accepting an invitation to initial talks. Steps towards humanitarian access could include authorizing daily convoys of trucks carrying humanitarian supplies to travel overland to reach at-risk populations, reducing delays for humanitarian convoys, and restoring basic services to Tigray, such as electricity, telecommunications, and banking.
የግጭቱ ተሳታፊ አካላት ወደ ድርድር የማይመጡ ከሆነ የሚጣለው ማዕቀብ ከተመረጡ ግለሰቦችና ተቋማት ባለፈ የኢትዮጵያና የኤርትራ ህዝቦችን ኢላማ እንደማያደርግ ሚስተር ሃንት ገልጸዋል። ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የሰብአዊና ሌሎች ድጋፎች እንደምትቀጥልም ነው የተናገሩት። የስጋት መከላከል ፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ውድሃውስ በበኩላቸው ፕሬዝዳንት ባይደን የዩናይትድ ስቴትስ ግምጃ ቤትና የውጭ ጉዳይ ሚኒስቴር የማዕቀብ እርምጃ እንዲወስዱ ትእዛዝ መስጠታቸው ለግጭቱ አስቸኳይ መፍትሄ እንደሚያስገኝ ያላቸውን ተስፋ ገልጸዋል።
The United States did not announce sanctions against specific individuals or entities on Friday. We are hoping we will not have to. We hope President Biden's action on Friday prompts the Eritrean government to withdraw troops immediately and the Ethiopian government, Tigray People's Liberation Front and Amharic forces to stop fighting and commit to a negotiated ceasefire. We hope we will see concrete steps toward these goals immediately, including that the Ethiopian government ends its restrictions on humanitarian supplies entering the Tigray region and the TPLF to stop its advances in the Amhara region, which are fueling displacement and deepening ethnic tensions. However, if we do not see such progress immediately, we will take further action.
ፕሬዝዳንት ባይደን ያወጡትን የማዕቀብ ትእዛዝ እንደሚደግፍ የገለጸው ህወሓት ትእዛዙን እጅግ የዘገየ ቢሆንም ለአካባቢው ቀውስ መፍትሄ የሚያስገኝ ነው ብሎታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ለፕሬዝዳንት ባይደን ይድረስ ባሉት ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትል ያቸው መዘዞች አትንበረከክም ሲሉ የባይደንን ውሳኔ አጣጥለዋል። ግጭቱ በወታደራዊ አማራጭ እንደማይፈታ የኢትዮጵያ መንግስት እንደሚገነዘብ ተስፋ እናደርጋለን ያሉት የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት ታዲያ ጠቅላይ ሚኒስትር አብይን ጨምሮ ከሌሎች የኢትዮጵያ መንግስት ባለስልጣናትም ጋር ቀጣይነት ያለው ጠንካራ ውይይት እያደረግ ነው ሲሉ ገልጸዋል። ከተከሰተ አንድ አመት ሊሞላው የተቃረበው የሰሜን ኢትዮጵያ ግጭት በርካታ ቀውሶችን ያስከተለ ሲሆን ግጭቱ በድርድር እንዲፈታ የሚደረገው ዓለም አቀፍ ጫናም እየበረታ ሄዷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ወደ መጽሔቱ የትንታኔ ዝርዝሮች እንዘልቃለን። የህወሓት ታጣቂዎች ንፋስ መውጫ ከተማ በቆዩባቸው 11 ቀናት ውስጥ በብዙ አዳጊና በአዛውንት ሴቶች ላይ ጾታዊ ጥቃት ፈጽመዋል ሲሉ የጥቃቱ ሰለባዎች መሆናቸውን የሚናገሩ የከተማዋ ነዋሪዎች ለአሜሪካ ድምጽ ገለጡ። ቤት ለቤት እየዞሩ የበጎ ፍቃድ አገልግሎት የሚሰጡ ወጣቶችም ጾታዊ ጥቃት ለደረሰባቸው ሴቶችና የስነ ልቦና ድጋፍ በመስጠት ላይ መሆናቸውን ተናግረዋል። በአካል ተገኝታ ከሴቶቹ ጋር ቆይታ ያደረገችው አስቴር ምስጋናው ትክታዩን አድርሳናለች።
እድሜያቸው በአምሳዎቹ ክልል ውስጥ እንደሚገኝ የተናገሩት ያንድ ልጅናት ናቸው። ማንነታቸው በይፋ ቢገለጽ በማህበረሰቡ ውስጥ እንዳይገለሉና ክብራቸውን እንዳይገፈፍ መስጋታቸውን ይናገራሉ። የህወሓት ታጣቂዎች ንፋስ መውጫ ከተማን በተቆጣጠሩ በመጀመሪያው ቀን አመሻሽ ላይ እቤታቸው ድረስ በመጣ ባንድ የህወሓት ታጣቂ መደፈራቸው ይናገራሉ።
አይ ምን ወስተው ዘለቀናት ይገዋ ወንብዟል ካራይዟል ክላሽዟል ምን ያላዙስ ኮተታል ቀስቀሴ ብትላ አንተ እግሬን ነው ቆልጥ መጣ ያለ ደፈረኝ ከዛ ማንንም ይመጣ ያለም አንዱ ላንዱ የሚመጣ ሰው የለም ጭድ ያለ ነው በቃ
ታጣቂው የጾታዊ ጥቃቱን ከፈጸመባቸው በኋላ እዳ ለመክፈል ያስቀመጡትን ብር ይዞባቸው እንደሄደ ይናገራሉ።
ሁለተኛ ለማንም ማልዋጋም ቀጠባ ብር ከፍላለሁ። የገብርኤል በነገው ነበር ምንከፍል ያ 1020 ብር ወስዶብኛል። የራሴ የምቆጥበ ተቀመጠ።
ጾታዊ ጥቃት የተፈጸመባቸው እናት በወቅቱ ወደ ሕክምና ተቋማት መሄድ ቢፈልጉም ተቋማቱ አገልግሎት መስጠት አቋርጠው እንደነበር ተናግረዋል።
እነሱ ናቸው አሉት። ለማን ብዬ እናገራለሁ? ለማንኛው ቀበሌ ነው ዲስ ምጭ? ለማንኛው አስተዳደር ነው ዲስ ምጭ? ታዲያ የትኛው እንትን ነው ማለት ምናገር? ምጥማጤና ጥጭ ቁጭ።
ሌላዋ ተጠቂ በ30ዎቹ የእድሜ ክልል ውስጥ እንደምትገኝ የገለጸችው የሶስት ልጆች እናትና ስሟ በተመሳሳይ እንዳይጠቀስ ጠይቃለች። በታጣቂዎቹ የተደፈረችው ከልጆቿ ፊት መሆኑንም ገልጻለች።
ካተቀመጥኩበትም 3-4 ሆኖ መጡብኝ። ካመጡም ማዛ በኋላ አንዱ ልጅ ነፍስ ያወቀ ነው ሪሲል መታለው ገላለው ሲለው ያው በቃ አስገድደው ያው ደፈረው። እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት አዛም በኋላ ሴትቷን ልጄ እሪ ስትል ያኛው ሸፍኖ ወደዛ ኢትዮጵያ ሄደ። ያረ ልጄን ብዬ ስታገል ያው ጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ። እንዴት ተጎዳው ነው የምነግርሽ? እንዳለ ምልጥልጥ ነው ያልኩት። ሁለተኛ ልጅ እሪ ያለበትን ያው ልጄንም መተውታል። ህፃን ነው የስምንት አመት ልጅ ነው መተውብኛል እሱ እና ምንም አልችልም። ያው እኔን ሲያረገ ልጆች አይናቸው ፈጦ ጉድ እያየ ያው ተደፈርኩ።
የእርሷን ጩኸት ሰምታ የመጣች ጎረቤቷም ተመሳሳይ ጥቃት እንደደረሰባት ትናገራለች።
ጎረቤቴ ደግሞ ምንድን ነው የምትይ ብላ ስትመጣ ተከታትሎ ገብቶ እሷንም እንደዛው ነው ያደረጉ። አዎ ደፍረዋታል። እና የሁለት ልጅ እናት ናት። ደፈሯት። ያው በቃ ምንም ማድረግ አንችልም። እንደገና የአመራር ሚስት ነሽ የእንትን ሚስት ነሽ።
ታጣቂዎቹ ጥቃቱን እየፈጸሙ ይናገሩ ነበር ያለችውን ስታብራራ
አብይን ነው የመረጥሽ ማንን ነው ሲለኝ፣ አይ እኔ አብይ ማለት አልቻልኩም። በዛን ሰዓት ራሴን ለማዳን ስለፈለግኩ፣ ሁለተኛ ደግሞ የሶስት እናት መኖር ስለምፈልግ ምንም አብይን ትወጂዋለሽ ብሎ ክላስ ሲደቅንብኝ ምንም አልወደውም ነው ያልኩት። እና ስለዚህ ራሴን ለማዳን ብዬ ነው።
በንፋስ መውጫ ከተማ በቀበሌ 04 ብቻ ከ50 በላይ ሴቶች መደፈራቸውን የቀበሌው ሴቶችና ህጻናት አስተባባሪ ወይዘሮ ሀብታም መንግስቴ ትናገራለች።
ከተማ በጣም አራት ቀበሌ ያለ በጣም ብዙ ሴቶች ተንገላተዋል፣ ተደፍረዋል፣ ተደብድበዋል። ህጻናቶች በጣም ብዙ ተጎድተዋል። እንደ ቀበሌ አራት ደግሞ ከ50 በላይ የሚሆን ሴቶች ተደፍረዋል። የጁንታው ቡድን በጣም አሰቃይቷቸዋል። ለሁለት ለሶስት እየሆነ ሴቶችን በጣም አንገላቷል፣ ደፍሯል። እናቶቻችን በጣም ብዙ ግፍ ደርሶባቸዋል። ጭናቸውን ስናየው የሚያሳዝን የሚያስለቅስ ህጻናቶች የተደበደቡበት እናቶች ህጻናት ልጆች ባሉበት አሰቃቂ በሆነ መንገድ መድፈርና መደብደብ ተከስቶባቸው።
በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳና አሁን ክልሉን እያስተዳደረ የሚገኘው መንግስት በተለያየ ጊዜ በወጣው መግለጫ የትግራይ መከላከያ ኃይሎች በሚል የጠሯቸው ታጣቂዎች በጦርነት ውስጥ የሌሉ ሰላማዊ ሰዎችን እንደማይነኩ ገልጸው፣ ሆኖም ማንኛውም መጥፎ ነገር ፈጽመዋል በሚል የሚነሳውን ጉዳይ በገለልተኛ አካል እንዲጣራ ሁኔታዎችን ለማመቻቸት ፈቃደኛ መሆናቸውን ተናግረዋል። በሌላ በኩል በንፋስ መውጫ ከተማ በአሁኑ ሰዓት በበጎ ፈቃደኝነት ለተጎዱ ሰዎች የድጋፍ አገልግሎት በመስጠት ላይ የሚገኙ ወጣቶች አስተባባሪ የሆነው ወጣት ግርማ ተፈራ በከተማው ውስጥ ባደረጉት አሰሳ ከ13 ዓመት ታዳጊ እስከ 50 ዓመት አዛውንት ድረስ ያሉ ከመቶ በላይ ሴቶች በህወሓት ታጣቂዎች መደፈራቸው ተናግረዋል።
ስራችን ያው በጎ አድራጎት እንደመሆኑ መጠን ድጋፍ ለማድረግ ተሰባስበን ዳታ ሰብስበን ከጓደኞቻችን ጋር ሰርተናል እና ወደ 120 በላይ ሴቶች ተደፍረዋል። ከ70 በላይ ደግሞ ሰዎች የገንዘብ ዝርፊያ ተፈጽሞባቸዋል። ከዛ ውጭ እኔ የማውቃቸው ልጆች ጭምር ጓደኞችም ጭምር ዝም ብሎ በጅምላ የመረሸ ሂደት ተፈጽሞባቸዋል። እና እንደዚህ ነገሮች በጣም የሚያሳዝኑ፣ ዝርፊያው ከባድ ነበር፣ ደፈረውም በተመሳሳይ በጣም ያሳዝናሉ። ሲነግሩሽ እያለቀሱ የነገሩና ይህንን ለመረዳት ይችለናል። እኛም ደግሞ በአቅማችን ድጋፍ እያደረግን ያለ ነው በዚህ መልኩ ህጻናቶች የ14 የ13 ዓመት ህጻናቶች እኔ ህጄ ድጋፍ ስናደርግ ያገኛቸው ልጆች ነበሩ። በ13 ዓመት በ14 ዓመት ህጻናቶች እኔ 6-7 ሴቶች አግኝቻለሁ። እነዚህ እንግዲህ ምን ታያቸዋለሽ? አሁን በዚህ እድሜ ክልል ውስጥ ያሉ ተደፍረዋል።
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ በነፋስ መውጫ ከተማ ጾታዊ ጥቃት የደረሰባቸው ሴቶች የህልውና ዘመቻቸው ከተጠናቀቀ በኋላ አስፈላጊ ድጋፍ እንደሚደረግላቸው ተናግረዋል።
ጉዳቱን እንዳሉና ቃል ስለሆነም እነዚህ ሰዎች ባሉበት ስሜታቸው የሚጠበቅበት ሞራላቸው የሚገነባበት ሁኔታ አሁንም ቢሆን በተለይ በሴቶች ተቋም አማካኝነት ስራ መስራት ይኖርበታል። ይህን ስራዎች እንዲሰሩ ለተቋማት ተግባር ተሰጥቶ በራሳቸው መንገድ ጥረት እያደረጉ ነው ያለው።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነ አካባቢዎቹ በህወሓት ታጣቂዎች ቁጥጥር ስር እንደዋሉ ሴቶች መደፈራቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ኒውዮርክ ይመልሰናል። ዓለም የተደቀኑባት ፈተናዎችን ለመጋፈጥ ተባብራ መስራት እንዳለባት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን አሳስቡ። ባይደን በተባበሩት መንግስታት ድርጅት ፊት ቀርበው እንደ አሜሪካ ፕሬዚዳንት ዛሬ ለመጀመሪያ ጊዜ ባሰሙት በዚህ ንግግራቸው ደህንነታችን፣ ብልጽግናችንና ነጻነቶቻችንም ቀድሞ በማያውቅ ሁኔታ የተሳሰሩ ናቸው ነበር ያሉት። ፕሬዚዳንቱ ከጉባኤው መክፈቻ ቀድሞ ትናንት ከድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ተገናኝተው የዘመኑ ፈተናዎች ባሏቸው የኮቪድ ወረርሽኝ፣ የአየር ንብረት ለውጥ፣ የኑሮ አለመመጣጠንና እያደገ በመጣው የአሜሪካና የቻይና መቃቃር ዙሪያ ተመካክረዋል። የአሜሪካ ድምፅ የዜና ማዕከል ያጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች።
አሜሪካ ወደ ዓለም አቀፍ መድረኮች ተመልሳለች፣ በተለይ ወደ ተባበሩት መንግስታት ድርጅት። ይህ ፕሬዚዳንት ባይደን ዛሬ ያስተላለፉት መልእክት የእርሳቸው አካሄድ ከቀደመው አስተዳደር የአሜሪካ ትቅደም ፖሊሲ ጋር ፊት ለፊት የሚጋጭ መሆኑን አሳይቷል። የዩናይትድ ስቴትስን ወታደራዊ አቋም በሚመለከት ፕሬዚዳንቱ ሲናገሩ ለዓለም ችግሮች ጦር መፍትሄ አለመሆኑን ጠቁመዋል። የዩናይትድ ስቴትስ ወታደራዊ ኃይል የመጨረሻው ምርጫችን ነው፣ የመጀመሪያው አይሆንም፣ በዓለማችን ውስጥ ለምናየው እያንዳንዱ ችግር መልስ ሊሰጥ አይችልም ብለዋል። ለዓለም የጤና ጥበቃ ጉዳይ አዲስ የገንዘብ አሰራር ሊፈጠር እንደሚገባው ያሳሰቡት ባይደን ዩናይትድ ስቴትስ ለዓለም አቀፉ የኮቪድ-19 ምላሽ 15 ቢሊዮን ዶላር መስጠቷን ተናግረዋል። ለሌሎች ሀገሮች ከራሳቸው እንደቀነሱ የጠቆሙትን 130 ሚሊዮን ጨምሮ 160 ሚሊዮን ነጠላ ክትባቶችን ለመቶ ሀገሮች መለገሳቸውን፣ ለዓለም አቀፉ የክትባት ጥምረት ኮቫክስ የሚሰጥ ግማሽ ሚሊዮን ክትባት ከፋይዘር መግዛታቸውን ገልጸዋል። ነገ በሚከፈተው የኮቪድ-19 ዓለም አቀፍ ጉባኤ ላይም ዩናይትድ ስቴትስ የምታበረክተውን ተጨማሪ ድጋፍ በይፋ እንደሚያሳውቁ ፕሬዝዳንቱ ጠቁመዋል። ኮቪድ-19 በዓለም ዙሪያ እያደረሰ ላለው ጉዳት ሰፊ ትኩረት ሰጥተው የተናገሩት ባይደን ይህ ዓመት የበረታ ህመምና ልክ የለሽ አቋሞች የተደበላለቁበት ነው ብለዋል። ኮቪድ-19 ወረርሽኝ የብዙዎችን ህይወት በየሀገሩ መቅጠፉን አስታውሰዋል።
We're mourning more than 4.5 million people.
ከአራት ሚሊዮን ተኩል ስለሚበልጡ የተለዩን ህይወቶች ሀዘን ላይ ነን። እያንዳንዱ ሀገር ስለሞቱብን የተለያዩ ዳራዎች ያሏቸው ሰዎች እያንዳንዱ ህይወት አንዳንድ የለበሰ ብራት ነው። ይህ ሀዘን የወደፊት እጣችን የጋራችን የሆነውን ስብዕና የምንገነዘብበትና ለጋራ እርምጃ መዘጋጀት ያለብን ስለመሆኑ እንደሚያስታውሰን ማሳሰብ ይሻለሁ።
ቦምብና ጥይት ኮቪድ-19ንም ሆነ መጪ የኮሮና ቫይረስ ዝርያዎችን እንደማያቆሙ ያስታወሱት ፕሬዚዳንት ባይደን በሳይንስና በፖለቲካ ቁርጠኛነት መተባበር እንደሚገባ አሳስበዋል።
We need to act now to get shots in arms as fast as possible.
ክትባቶች ለእያንዳንዱ ሰው እንዲዳረሱ አሁን መንቀሳቀስ አለብን። እጅግ መፍጠን ይገባናል። ኦክስጂን፣ ምርመራና ሕክምና በመላ ዓለም ሕይወቶችን ለማዳን እንዲስፋፉ ማድረግ ይገባል።
በሌላ በኩል ዛሬ በድርጅቱ 76ኛ ጉባኤ መክፈቻ ላይ የተናገሩት ዋና ጸሐፊው አንቶኒዮ ጉቴሬሽ በሕይወት ዘመናችን ከገጠሙን ሁሉ የከበዱ በሆኑ ፈተናዎች ቁስል ውስጥ ሆነን ልንነቃ ይገባናል ብለዋል። በቀጠለው የኮቪድ-19 ምክንያት በተመናመኑ የመሪዎችና የተሰብሳቢዎች ቁጥር እየተካሄደ ላለው ጉባኤ ዋና ጸሐፊው ዛሬ ነው ኒውዮርክ ላይ ሲናገሩ ዓለም እንዲህ ተከፋፍሎ እንዲህ ስጋት ላይ ወድቆ አያውቅም ብለዋል። ያየር ንብረት ለውጥንና ኮቪድ-19ን እንደ ዋነኛ ፈተናዎች አንስተዋል። አፍጋኒስታንን፣ ኢትዮጵያና የመንን ጨምሮ የተፈጠሩና የተካሄዱ ያሉ ግጭቶችን፣ ጭንቀቶችንና ስጋቶችን አመላክተዋል። በኮቪድ-19 ክትባቶች መዳረስ ላይ ያለውን አለመመጣጠንም ጉተሬሽ እንደ ፈተና አንስተዋል።
ከበርቴው ዓለም በአብዛኛው ተከትቧል። ከአፍሪካውያን መካከል ከ90% በላይ አንድም እንኳን አልተከተበም። ይህ ዓለማችን አሁን ስላለችበት ሁኔታ የህሊና ወቀሳ ያስነሳል። ክፋት ነው።
በመጪው የአውሮፓ 2022 ዓመተ ምህረት አጋማሽ ድረስ ከዓለም ህዝብ 70% ለመከተብና በባለጠጎቹና በድሆቹ መካከል ያለውን ልዩነት ለማጥበብ እንዲቻል ክትባት የማምረት ፍጥነቱን በእጥፍ በማሳደግ እንደሚገባ ዋና ጸሐፊው አሳስበዋል። ዛሬ ለሽርሽር ጠፈር የሚጓዙ ባለ ቢሊዮን ከበርቴዎች ስለገቡበት መንደላቀቅም በብርቱ ነቀፌታ ወቅሰዋቸዋል። እዚህ ምድራችን ላይ እኮ ሚሊዮኖች የሚላስ የሚቀመስ አጥተው እየተራቡ ናቸው ብለዋል። በእነዚህ የወረርሽኝ ወራት ውስጥ የተባበሩት መንግስታት ድርጅት እጅግ ለተቸገሩ ለመድረስ የሚያስችለውን ጥሪት ለማግኘት ሲማጠን የጥቂት ባለሀብቶች ጥሪት በብዙ ጥፍ መመንደጉን አስታውሰዋል። የፓሪሱን ስምምነት ግቦች ለመድረስና የዓለምን የሙቀት መጠን በምዕተ ዓመቱ መጨረሻ ከኢንዱስትሪ አብዮት ዘመን በፊት ከነበረበት ደረጃ ከ1.5 ዲግሪ ሴልሺየስ እንዳይበልጥ ለማድረግ የመቻሉ እድል እንደሚያጠራጥራቸው የጠቆሙት ጉቴሬሽ ሰብዕናንና ዓለማችንን ልናድን ይገባናል ብለዋል። በዓለም ዙሪያ የወታደራዊ መፈንቅለ መንግስት እንቅስቃሴዎች መመለስ እንደሚያሳስባቸው ተናግረዋል። በሀያላኑ መካከል ይታያል ያሉት ፍትጊያ በጸጥታ ጥበቃ ምክር ቤቱ ውስጥ ዓለም አቀፍ ትብብርና ወደፊት መግፋትን እየተፈታተኑ መሆኑን አመልክተዋል። በንግድ፣ በምጣኔ ሀብትና በገንዘብ፣ በቴክኖሎጂና በሌሎችም ዘርፎች የሚታዩ ሁኔታዎች ዓለም ወደ ሁለት የተለያዩ ጎራዎች እየተሳበች ስለመሆኗ ጠቋሚ መሆናቸውን ገልጸው ወደ ሌላ ቀዝቃዛ ጦርነት እንዳትገባም ስጋታቸውን አጋርተዋል። ምንም እንኳን ዋና ጸሐፊው ያቀረቡት ሪፖርት የዛሬ የዓለም ገጽታ እምብዛም የሚያካፍል ባይሆንም መዝጊያቸውን ግን የተስፋ መልእክት አድርገዋል። ለመሻገር ጊዜው አሁን ነው፣ የኛ ነው ብለዋል።
እናመሰግናለሁ አድማጮች። ተከታዩም እዚሁ ዩናይትድ ስቴትስ ውስጥ ያቆየናል። በቅርቡ የምግብና መድኃኒት አስተዳደር የኮቪድ-19 የማጠናከሪያ ክትባት ለጅምላ ለሁሉም ሰው የመሰጠቱ እቅድ ለጊዜው እንዲቆይ እንዲሁም ከ12 ዓመት በታች ያሉ ሕፃናት ግን መከተብ የሚችሉ መሆኑን መወሰኑን በሳይንስ የተደገፈ ውሳኔ ነው ሲሉ የዋይት ሀውሱ ዋነኛ የሕክምና ጉዳዮች አማካሪ ተናገሩ። በዋሽንግተን ደግሞ ወረርሽኙ ያደረሰውን ጉዳት የሚያሳዩ የሥነ ጥበብ ሥራዎችም ለእይታ ቀርበዋል። የአሜሪካ ድምፁ የአራሽ አራብሳዲን ዘገባ ደረጀ ደስታ እንዲህ ያቀርበዋል።
ስፍራው በዋሽንግተን ዲሲ ናሽናል ሞል እየተባለ በሚጠራው ትልቁ የሕዝብ መሰብሰቢያ አደባባይ መስክ ላይ ነው። በዚህ ስፍራ እንደ አውሮፓ አቆጣጠር ከ2020 አንስቶ በኮቪድ-19 ወረርሽኝ ከ500 አሜሪካውያን መካከል አንድ ሰው የሞተበትን ለመዘከር ከ600,000 በላይ ሰንደቅ ዓላማዎች መልክ ይዘው ተተክለዋል። ይህ የሆነው የምግብና የመድኃኒት አስተዳደር አማካሪ ቡድን ለሁሉም አሜሪካውያን እንዲሰጥ የቀረበውን የኮቪድ-19 የማጠናከሪያ ክትባት እቅድ ውድቅ ካደረገ በኋላ ነው። ሐሳቡ ውድቅ የተደረገው በአንደኛው የክትባት አምራች ፋይዘር የቀረበው መረጃ በቂ አይደለም በሚል ነው። የዩናይትድ ስቴትስ ፕሬዚደንት የሕክምና ጉዳዮች አማካሪ አንቶኒ ፋውቺ ትናንት እሁድ ዚስ ዊክ ከተባለው የኤቢሲ ቴሌቪዥን ፕሮግራም ላይ የፋይዘር ማጠናከሪያ ክትባት ሰፊ ተቀባይነት አለማግኘቱን ገልጸው፣ ይሁን እንጂ አሁንም ክትባቱን መውሰድ የሚችሉ በርካታ አሜሪካውያን መኖራቸውን ተናግረዋል።
The approval was for people 65 years of age or older. And a considerable number of people
65 ወይንም ከዚያ በላይ ለሆኑት ነው። ወይም ቁጥራቸው ቀላል ለማይባል ከ18 እስከ 64 ዓመት ላሉና የጤናቸው ሁኔታ በከፍተኛ ሁኔታ ሊያጋልጣቸው ለሚችል ችግር ላለባቸው እንዲሁም በሥራ ጠባያቸውና ሙያቸው ምክንያት ለቫይረስ ሊያጋልጣቸው በሚችል ተቋማት ውስጥ ለሚሰሩ ዕድሜያቸው ከ18 እስከ 64 ለሚደርሱ ሰዎች ነው።
ፋውቺ አክለውም እየተደረገ ያለው ጥናት ሲጠናቀቅ ዕድሜያቸው ከ5 እስከ 11 ለሆኑ ሕፃናት የሚሰጠው ክትባትም በዚህ ዓመት መጨረሻ እንደሚሰጥ ተናግረዋል። ፕሬዝደንት ጆ ባይደን በቅርቡ ይፋ ባደረጉት መመሪያ በሚሊየን የሚቆጠሩ የፌዴራል መንግስት ሰራተኞች ወይም ከ100 በላይ ሰራተኞች ያሏቸው ድርጅቶች በግዴታ ክትባት መውሰድ እንዳለባቸው አስታውቀዋል። የሪፐብሊካን የክፍለ ግዛት ገዢዎችንም ወረርሽኙን ለፖለቲካ ፍጆታ መጠቀማቸውን በመግለጽ ወቅሰዋቸዋል።
ሚሲሲፒ children are required to be vaccinated against measles, mumps.
በሚሲሲፒ ክፍለ ግዛት ህጻናት የጸረ ኩፍኝ፣ ጆሮ ደግፍ፣ ሮቤላ፣ ሄፓታይተስ ቢ በመባል የሚታወቀው ተላላፊ የጉበት በሽታ፣ የልጅነት ልምሻ፣ ቲታነስና ሌሎች ተላላፊ በሽታዎችን የሚከላከሉ ክትባቶችን የመከተብ ግዴታ አለባቸው። እናም እስካሁን የ660,000 ሰዎችን ህይወት የቀጠፈው አገር አቀፍ ወረርሽኝ ባለበት እኔም የጸረ ኮቪድ-19 ክትባት ግዴታ እንዲሆን ነው የምጠይቀው። የግዛቲቱ አገረ ገዢ ግን የእርሳቸውን ቃል ጠቅሳለሁ፣ አምባገነናዊ እርምጃ ነው ያሉት። አምባገነናዊ እርምጃ።
ፕሬዝደንቱን የሚነቅፉት የፍሎሪዳ ክፍለ ግዛት ገዢ ሮን ደሳንቲስ አስገዳጁ የዋይት ሀውስ ክትባት ትዕዛዝ ስራን የሚገድልና የግለሰቦችን መብት የሚነጥቅ ነው ብለዋል። ደሳንቲስ ፈርስት ኮስት ኒውስ በተባለ ዜና ማሰራጫ ላይ ይህንን ተናግረዋል።
እንደ ፕሬዝደንት ባይደን አይነቱ ህገ መንግስቱን በመቃረን የአሜሪካን መብት በመጋፋት እንደዚህ ያለ ውሳኔ ሲያሳልፉ ውሳኔውን ተቃውመን መቆም ኃላፊነታችን ነው። በፍሎሪዳ አሁን እያደረግን ያለነው እሱን ነው።
ፍሎሪዳ በዩናይትድ ስቴትስ ውስጥ በኮቪድ-19 ተጋላጮች ቁጥር ሶስተኛ ደረጃ ላይ እንደምትገኝ statista.com ዘግቧል። የባይደን አስተዳደር ግማሽ ቢሊየን የሚሆኑ የክትባት መድኃኒቶችን በመግዛት ሌሎች አገሮች ለመስጠት ከፋይዘር ጋር እየተደራደሩ መሆኑንም ኒውዮርክ ታይምስ ዘግቧል።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምንሻገረው፣ ንግድና ምጣኔ ሀብት። ኢትዮጵያ ታዳሽና ታዳሽ ያልሆኑ በሚል የሚፈረጁ እምቅ የተፈጥሮ ሀብቶች ባለቤት መሆኗ ሲነገር ቆይተዋል ሲል ይንደረድራል ለምሽቱ ምጣኔ ሀብት የተዘጋጀው ፕሮግራም። ይሁን እንጂ አሁንም ድረስ ካላት የተፈጥሮ ሀብት አኳያ ለሰው ልጆች አስፈላጊ የሆኑት መሰረታዊ የኑሮ ፍላጎቶች ለመሟላት የሚጠቅሙ ወይም የሚያግዙ ግብአቶች ግን በበቂ ሁኔታ ስታቀርብ አትታይም ይለናል ይህን ያዘጋጀልን አዲሱ ዘጋቢያችን በፍቃዱ። የዘርፉ ተመራማሪዎች ለዚህ ችግር ምክንያት እንደ ምክንያት የሚያነሱት ቀጣይነት ያለው የምጣኔ ሀብት ፖሊሲ አለመኖሩን እንዲሁም የሚያወጧቸው ፖሊሲዎች ደግሞ በሙሉ አቅም ወደ ተግባር አለመቀሪያቸው ነው ይላሉ። በሌላ በኩል ደግሞ ፖሊሲዎች ቢወጡም ብቃት ያለው አስፈጻሚ አካል አለመኖሩ እንደ ምክንያት ከሚጠቀሱት ውስጥ ይካተታል። የመንግስት ተቋማት አፈጻጸም ደካማነትና ከዚያም ጋር ተያይዞ የግሉን ዘርፍ ምቹ አሰራርን ለመፍጠር የሚደረገው ጥረት አለመሳካቱ ሌላው ምክንያት ነው። ዘጋቢያችን ምትኩ ፍቃዱ በጉዳዩ ላይ የመንግስት አካላትን፣ ባለሙያዎችንና ሌሎች ባለድርሻ አካላትን በማነጋገር ያጠናቀረውን ዘገባ ለዛሬው የንግድና ምጣኔ ሀብት ፕሮግራም እንዲያሰናድቶታል።
የኢትዮጵያ ምጣኔ ሀብት የተመረከዘው በግብርና ላይ ነው። ይህ የግብርና ስራ ደግሞ በባህላዊ መንገድ የሚከወን ነው። በሌላ በኩል የህዝብ ቁጥር ብዛት በከፍተኛ መጠን እያደገ ይገኛል። ከዚህም ጋር ተያይዞ ምርትና ምርታማነት ከህዝብ ቁጥር ብዛት ጋር አለመመጣጠን ለምጣኔ ሀብት እድገት መቀጨጭ ጉልህ ሚና ይጫወታል ሲሉ የምጣኔ ሀብት ባለሙያው ዶክተር ስንሻው ታምሩ ይናገራሉ።
ግብርና በመኸር ጊዜ የሚመረተው ከሰኔ እስከ ህዳር አብዛኛው ሰብል። ይሄም ደግሞ አየሩ ጥሩ ከሆነ ምርቱ ጥሩ ይሆናል። አየሩ ጥሩ ካልሆነ ግን እንደ ሀገር ብዙ እንጎዳለን።
የተፈጥሮ ሀብት መኖር በራሱ ማስተማመኛ አይደለም በማለት ሀሳባቸውን የሚሰጡት ደግሞ በኢትዮጵያ ብሔራዊ ባንክ ምክትል ገዢ የሆኑት አቶ ፍቃዱ ደግፌ ናቸው። የተፈጥሮ ሀብት በአግባቡ መጠቀም ማልማት እንጂ የተፈጥሮ ሀብቱ ብቻውን መኖር ዋስትና ሊሆን አይችልም ሲሉ ገልጸው በቴክኖሎጂ አለመታገዝ ሌላኛው ተግዳሮት እንደሆነም ያነሳሉ።
ዋናው ችግር ምንድን ነው? ምርትና ምርታማነት የሚጨምር ቴክኖሎጂ የተጠቀመ ግብርና ስራ ካሄደ ወይም ስራ ስላልዋለን ዋናው ይሄ።
የምጣኔ ሀብት ዘርፉ ጥልቅ የሆነ መዋቅራዊ ችግር እንደነበረበት የሚናገሩት የገንዘብ ሚኒስቴር ሚኒስትር ዴታ ዶክተር ኢዮብ ተካልኝ ከሁለት ዓመታት በፊት አገር በቀል የምጣኔ ሀብት ማሻሻያን በሚመለከት በተደረገ ውይይት የኢትዮጵያ ምጣኔ ሀብት ለዜጎች መሰረታዊ ፍላጎት ማቅረብ ሳይችል የቀረበትን ምክንያት ተነስቶ ውይይት እንደተደረገበትም አስታውሷል። አያይዘውም ኢትዮጵያ ግብርና መሰረት ያደረገን ፖሊሲን እከተላለሁ እያለች፣ ነገር ግን ቅንጡ ተሽከርካሪዎችን ከቀረጥ ነጻ በማስገባት የእርሻ ትራክተሮችን ግን በቀረጥ የምታስገባ አገር ነበረች ይላሉ።
ችግሩ ምንድን ነው ካልክ ዘርፈ ብዙ ነው። አይ ቲንክ እንደ ቁንጽል መፍትሄ የሚሰጠው ነገር አይደለም። በአንድ በኩል አጠቃላይ የኢኮኖሚውን አቅም ያለማወቅ ችግር ነበረ ብለን ነው እኛ የምናየው። እንደ መንግስት ደጋግመንም ይሄ ሀገር ትልቅ አቅም አለው አቅሙ አልወጣም ምንለው ከምን ተነስተን ነው። አሁን ግብርናን ብትመለከት ፖሊሲ ችግር ነው ብለን እንዳትል፣ ለስም ግብርና ምር የሚል ነገር በጣም ተደጋግሞ ሲነሳ ነው የቆየው። ማለት ዛሬ ጠዋት ብድግ ብለን አይደለም ግብርናን ዲስከቨር ያደረግነው አይደለም። በኢኮኖሚ ውስጥ ያለውን ትስስር በደንብ ያላነበበ፣ ሁለተኛ ግብርናንም ለማልማት ምን ይጠይቃል የሚለው ነገር በደንብ ያላየ፣ በሌላ አገላለጽ የበሰለ የፖሊሲ አልነበረንም ብለን ብንል ስህተት አይሆንም። ግብርና ላይ አሁን ስለ ግብርና መካናይዜሽን ብናወራ፣ በሌላ በኩል ግን የታክስ ፖሊሲያችን የግብርና መካናይዜሽን በጭራሽ እንዳይፈጠር የሚያደርግ ትራክተር ላይ ትልቅ ቀረጥ እየጣለ ለቪኤት ደግሞ ቀረጥ ነጻ የሚፈቅድ ሆኖ የቆየ ነው የነበረው። ይሄ ፖሊሲ እንዴት አድርጎ ግብርና ሊደግፍ ይችላል? ምንም ጥያቄ የለውም።
በኢትዮጵያ ከግማሽ በላይ የሚሆነው የህብረተሰብ ክፍል አምራች ኃይል እንደሆነ ቢነገርም ምርትና ምርታማነት ለምን በዚሁ ረገድ ማሻሻል ሳያሳይ ቀረ በሚል ለቀረበላቸው ጥያቄ አቶ ፍቃዱ ደግፌ ሲናገሩ የትምህርት ስርዓቱ በራሱ ለምርትና ምርታማነት ጠቀሜታ አለው ብሎ እንደማያምኑና ለዚህም ደግሞ የትምህርት ስርዓቱ ከተግባር ይልቅ በጽንሰ ሀሳብ ላይ የሚያተኩር መሆኑን ይናገራሉ። በሌላ በኩል አምራቹ ኃይል ወደ ስራ ለመግባት የብድር ተጠቃሚነት ውስንነት፣ የቴክኖሎጂ ተጠቃሚነት ማነስና የመስኖ አገልግሎት ውስንነት ችግሩን እንደሚያገዝፈው ተናግሯል።
የተወሰነ ሰው እንኳን በትምህርት ተጠቅሞ ምርትና ምርታማነትን መጨመር ቢያስብ እንኳን የተለያዩ ኢንፑቶች የለም። ለምሳሌ ክሬዲት ሲስተማችን ደካማ ነው። የቴክኖሎጂ አጠቃቀም ደካማ ነው። ኢሪጌሽን ደካማ ነው። በአመት አንድ ጊዜ ነው የሚመረተው በዝናብ ብቻ። እነዚህ ሁሉ ተደማምሮ ትምህርቱ ብዙ ውጤት አላስመጣም ብዬ ነው።
ኢትዮጵያ ያላትን አምራች ኃይል በተመለከተ ዶክተር ኢዮብ ሲናገሩ በእርግጥም አምራች ኃይል እንዳላት ተናግሮ፣ ነገር ግን ይህ ኃይል እንዲያመርት አሳይተነዋል ወይ የሚለው ነጥብ ግን ጥያቄ ውስጥ የሚገባ እንደሆነ ያስቀምጣሉ።
ያለፉት 30 ዓመታት አንድ ትልቁ ችግር ነው የሚታየኝ የሞራል ሽቀት ፈጥሯል። ሰርቶ መክበር ሳይሆን በአቋራጭ መክበር፣ ሰርቆ መክበር የሚያስከብርበት ዘመን ነበረ ሆኖ የቆየው እና ይሄ የስራ ተነሳሽነት ላይ በላብ ጥረህ ግረህ ማደግ ላይ ያመጣው ተጽዕኖ ቀላል አይደለም። እነዚህን ነገሮች በተናበበ መልኩ ስትፈታ ነው እንግዲህ ችግሩ የምትፈታው። በእኛ ግምገማ ይህን ችግር አሁን ተገንዝበነዋል፣ መፍታት ጀምረናል። በዚህ ፔስ ከሄድን ብዙ ርቀት ያስገናለን ነው የምናስበው።
ዶክተር ኢዮብ አያይዘውም የምጣኔ ሀብት ማሻሻያ ፖሊሲ አንዱ አካል ተደርጎ እንደ አማራጭ የተቀመጠውን ሲናገሩ ባንኮች ከሚሰጡት ብድር ውስጥ 5% የሚሆነውን ለግብርናው ዘርፍ እንዲያደርጉ አዲስ ሕግ መውጣቱን ተናግሯል።
ግብርና ፋይናንስ ካልተደረገ ሊያድግ አይችልም። ስለዚህ እንዲረዳ አንደኛ ባንኮች ማንዴት ነው ሲፈልጉ ሳይሆን ብቻ ሳይሆን ባይፈልጉም ለግብርና ማበደር እንዲችሉ ቢያንስ ከ5% አጠቃላይ የሚያበድሩትን ገንዘብ ለመነሻ ያክል ነው ይሄ ለግብርና ዘርፍ ለአርሶ አደሩ እንዲያበድሩ ተገደዋል። ሁለተኛ ትልቁ እዚህ ሀገር ያለው ችግር ያለንን እምቅ ሀብት ካፒታል አምክነነዋል። ምክንያቱም ካፒታል አየ ካሽ ብቻ አይደለም። አንተ በየቦታው ያለህ መሬት፣ ከብቶች፣ ግመሎች ሀብቶችህ ናቸው። ይሄ ሙቨብል ኮላተራል ሞል ፕሮፐርቲ ኮላትራል በአዲስ ያወጣ ነው የብሔራዊ ባንክ ህግ ምንድን ነው የሚያደርገው? አንድ አርሶ አደር ወይም አርብቶ አደር በተንቀሳቃሽ ንብረቱ ላይ ተመስርቶ ብድር ማግኘት እንዲችል ፈቅዷል።
በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች የሚታየው አለመረጋጋትና ይህንንም ተከትሎ ዜጎች ለረሃብና እንግልት እየተዳረጉ እንደሆነ በተለያዩ መገናኛ ብዙሀን ሲዘገብ ይታያል። በዋና ዋና ከተሞች ደግሞ የኑሮ ውድነትና የዋጋ ግሽበት በየዕለቱ እየጨመረ ይገኛል። በዚህ ውስጥ ተሆኖ የፊታችን መስከረም 24 2014 ዓ.ም ደግሞ በኢትዮጵያ አዲስ መንግስት ይመሰረታል። ለመሆኑ አዲስ የሚመሰረተው መንግስት አሁን ላለው የምጣኔ ሀብት ችግር ምን ተስፋ ይዞ ይመጣል ተብሎ የተጠየቁት ዶክተር ኢዮብ የሚከተለውን ምላሽ ሰጥቷል።
የሚቀጥለው መንግስት የሚታየኝ አስቀድሞ የተከፈለው መንግስት ነው። ህዝቡ የሚቀጥለው 5 ዓመት መልካም ነገር ሰራተኛ አለ ብሎ በሰራው ሳይሆን ይሰራል ብሎ ገምቶ አስቀድሞ አዋርድ አድርጎታል፣ ስልጣን ሰጥቶታል። ለዚህ የህዝብ ክብር፣ ለዚህ የህዝብ ፍቅርና ውክልና ትልቅ ሸክም ተሰምቶት ሳይተኛ የሚያድር ጠዋትና ማታ የሚሰራ መሰረታዊ ለውጥ በህዝባችን ውስጥ ለማምጣት የሚታትር መንግስት ነው የሚመጣው ማለት እንችላለን።
ከአዲስ አበባ ለአሜሪካ ድምፅ ለተጠናከረው ዘገባ ምትኩ ፍቃዱ ነኝ።
አዲሱ ዘጋቢያችን ምትኩ ፍቃዱ ነበረ። የተለያዩ የምጣኔ ሀብትና የፋይናንስ ባለሙያዎች እንዲሁም የመንግስት ባለስልጣን ጨምሮ ያነጋገረበትን ዝግጅት ያደረሰን ምትኩን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ተከታዩ በትምህርትና ጤና ላይ ያተኮረ ቅንብር ነው የምንወስዳችሁ። በኢትዮጵያ 3ኛ ዙር የኮቪድ-19 ወረርሽኝ መጀመሩን እንዲሁም በስርጭት መጠኑ ከፍተኛ የሆነው ዴልታ የተሰኘው የቫይረሱ ዝርያ መግባቱ ስጋት አጭሯል ይለናል ተከታዩ ቅንብር። በተለይም ደግሞ ቫይረሱ በልዩ ልዩ ሁኔታ ሕፃናትን የሚያጠቃ በመሆኑ ከትምህርት ቤቶች መከፈት ጋር ተያይዞ ጥንቃቄ ሊደረግበት የሚገባ ጉዳይ መሆኑን ማሳሰባቸውን ያመለክታል። የጤና ጥበቃ ሚኒስቴር አማካሪና በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር በኒውዮርክ የድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው በኢትዮጵያ ከትምህርት መከፈት ጋር ተያይዞ መምህራን ላይ ይበልጥ ተጋላጭ ሊያደርጋቸው እንደሚችል፣ ይህን ሁኔታም ለመቀነስ ክትባቱ ቅድሚያ እንዲሰጣቸው መመሪያ መውጣቱን ለአሜሪካ ድምፅ አስታውቀዋል። ኤደን ገረመው በዚህ ዙሪያ እሳቸውንና በአዲስ አበባ ትምህርት ቢሮ ያሉ የሚገኙ መምህራንን አነጋግራ በተከታዩ ዘገባዋ ለዛሬው የምሽቱ ትምህርትና ጤና ላይ ያተኮረ ቅንብር እንዲህ አሰናድተዋለች።
በኢትዮጵያ የ2014 ዓ.ም የትምህርት ዘመን ጥቅምት 1 ዓ.ም እንደሚጀመር የትምህርት ሚኒስቴር ያስታወቀ ሲሆን ነገር ግን በሀገሪቱ በአስከፊ ሁኔታ እየጨመረ የመጣው የኮቪድ-19 ስርጭትና ዴልታ የተሰኘው ቫይረስ ስጋት ፈጥረዋል። በዚህ የተነሳም የፌዴራል የጤና ሚኒስቴር ከአዲስ አበባ የትምህርት ቢሮ ጋር በመሆን መምህራን ከስራቸው አንጻር ከፍተኛ የሆነ የኮቪድ-19 ተጋላጭነት እንዳላቸው በመገንዘብ አስገዳጅ የሆነ የኮቪድ-19 መከላከያ ክትባት እንዲወስዱ መመሪያ ወጥቷል። በዚህ ጉዳይ ላይ የፌዴራል የጤና ሚኒስቴር አማካሪ የኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር እና የበኒውዮርክ ድንገተኛ ክፍል ሐኪም የሆኑት ዶክተር ጽዮን ፍሬው እጅግ ተላላፊ የሚባለው የዴልታ ዝርያን ለመቋቋም የክትባቱን አስፈላጊነት በማስረዳት ለመምህራን ግዴታ ክትባቱን መስጠት የመጀመር እቅድ እንዳለ አስታውቀዋል።
አንደኛ እንግዲህ አሁን በሁሉም ዓለም ላይ የሚጠቀሰው ለዚህ ለሶስተኛው ወይም ትልቅ ተስፋፊነት አዲሱ የዴልታ ቫሪያንት የሚባለው ነው። ዴልታ ቫሪያንቱን ደግሞ ከድሮ ከነበረው ከአልፋ ከመጀመሪያ ምንድን ነው ለየት የሚያደርገው? አንድ ሰው ለብዙ ሰው ሊያስተላልፍ ይችላል። ብዙ ሰው ማለት እስከ 7-8 ሰው የሆኑ ሰዎች ላይ ሊያስተላልፍ ይችላል። ከ3 ወይም 4 ሰው ላይ ብቻ ሰው ማስተላለፍ የሚቻለው እስከ 7-8 ሰው ሊያስተላልፍ ይችላል። ስለዚህ ቁጥሩ የበዛ በዛ ምክንያት። ሌላ ደግሞ ትንሽ አስቸጋሪ ነው ደግሞ የዴልታ ቫሪያንት አዋቂዎችን ብቻ ሳይሆን ትንሽ ልጆችንም ህጻናቶችን የሚያጠቃ በሽታም ተገኝቷል። በተለይ ደግሞ ሳቦስ ሲጀመር እነኚህ እድሜያቸው 12 ዓመት ያልደረሱ ልጆች የሚገቡበት ቦታ በሽታው እንዲስፋፋ ይደረጋል። አሁን እንደ በቅርቡ እንደሰማው አዲስ አበባ የትምህርት ቢሮ ይመስለኛል አዲስ አበባ ውስጥ ላሉት አስተማሪዎች እና የተለያዩ ትምህርቶች ለሚሰሩ ሰዎች በጠቃላ ክትባቱ ግዴታ እንዲሆን ተደርጓል። እኔ በአንድ በኩል ግዴታ እንዲደረገው የሚሉት ነገሮች በአንድ በኩል የምደግፍባቸው ኮኝ ሀሳቦች አሉ። ግን አሁን በተለይ እንደዚህ ቦታ ላይ መሆኑ ይረዳል። ተማሪዎች፣ ህጻናቶች እንዳይታመሙ ይረዳል።
በዚህ ዙሪያ ስማቸው እንዲገለጽ ያልፈለጉና ከ10 ዓመት በላይ በሁለተኛ ደረጃ መምህርትነት ያገለገሉ መምህርት ስራችንን ላለማጣት ብለን መከተባችን ባይቀርም ግዴታ በመሆኑም ሆነ በክትባቱ ደስተኛ አይደለንም ይላሉ።
ያለኝ አመለካከት ያው
ክትባቱ ለጤንነት ቢሆን ደስ ይላል አስተሳሰባቸው። ነገር ግን ማለት ካለው አኳያ ከምንሰማው ኢንፎርሜሽን ያው ደም ያረጋል ይባላል፣ ብቻ ብዙ ነገር ነው የሚናገረው እና አላምንበት። ያው ሰው ካላመነበት ደግሞ ያው ግዴታ ከተባለ ነው እንጂ በፍቃደኝነት አይደለም እንከተው። ግዴታ በመሆን ግን እኔ በበኩሌ አልደግፍኩት፣ ለመከተብ ፍቃደኛ አይደለሁም። ነገር ግን ስራችን ማጣት አንፈልግም። ግዴታ ሳይከተብ ስራ መግባት አይቻልም ስለተባለ ብቻ ግን ያው
ለመከተል ዝግጁ ነን። በኩል ከ18 ዓመት በላይ በመምህርነት ልምድ ያላቸውና በአሁን ሰዓት በአዲስ አበባ በአቃቂ ክፍለ ከተማ ገላኔ የወንዶች አዳሪ ትምህርት ቤት የኬሚስትሪ መምህርት የሆኑት ታደለች ጥሩነህ ክትባት በብዙ መልኩ ጠቀሜታ ስላለው እድሉ መምጣቱ ቢያስደስታቸውም ግዴታ ከመሆን ይልቅ ግን የግንዛቤ ማስጨበጫ ላይ ቢሰራ መልካም ነው ይላሉ።
ክትባት ጥሩ ነው ብዬ ነው የማስበው በግሌ። ምክንያቱም እስካሁን እንደነ ኩፍኝ የመሳሰሉ ልጆቻችንን የምናስከተባቸው ክትባቶች ራሱ አስፈላጊ ናቸው ተብሎ ነው ኤርሊ የሚከተቡት ብዬ ነው የማምነው። አሁንም ያለው የኮቪድ-19 መጀመሪያ አካባቢ ክትባቱ ተገኘ አልተገኘ የሚለው ራሱ በጣም በጉጉት ነበር ስንጠብቅ የነበረው መጀመሪያ አካባቢ አምና ምናምን ማለት ነው። ከተገኘ በኋላም ደስ ብሎናል። ግን ምንድን ነው በአጠቃላይ ነው ያለኝ አንደርስታንዲንግ ክትባቱ ጥሩ ነው። ለሰው አዌርነስ መፍጠር ያስፈልጋል። ክትባቱ ያለው አድቫንቴጅ ዲስ አድቫንቴጅ የሚወሩት ነገሮች ምን ያህል እውነታ ናቸው እውነተኛ እንደሆኑ ምናምን አዌርነት መፍጠር አለበት መጀመሪያ ብዬ ነው ማለት።
ሌላዋ በኮከበ ጽባ ትምህርት ቤት የ12ኛ ክፍል የስነ ህይወት መምህርት የሆኑት ሙሉ ታዬ እስካሁን ድረስ ክትባቱን አለመውሰዳቸውን ገልጸው በበኩላቸው ክትባቱ ሊሰጥ መሆኑ እንዳስደሰታቸውም ይናገራሉ። መንግስት ባይልም እኛ ራሳችን ፈልገን መከተብ አለብንም ነው የሚሉት።
ክትባቱ ላይ መልካም ነገር ነው። ምክንያቱም ከብዙ ተማሪዎች ጋር ነው የምንውለው። ቢያንስ በቀን ከ200 በላይ ከሆኑ ልጆች ጋር ግንኙነት እናደርጋለን እና መንግስት ባይልም እኛ ፈልገን ራሱ መከተብ ያለብን ይመስለኛል።
መምህርት ሙሉ ታዬ አያይዘው አብሯቸው የሚሰሩ መምህራን ከሳቸው ለየት ያለ አቋም እንዳላቸው በመግለጽ ከማስገደድ ይልቅ ግንዛቤ ላይ ቢተኩር መልካም ነው ይላሉ።
የዋሉ ባልታ አለ ክትባቱ ላይ ማለት ያው ራሱን በሽታውን ነው የሚወጉንና ብንታመምስ የሚል ስጋት አለ። ግን በደንብ ግንዛቤውን አስጨብጠው
በዚህ ጉዳይ ላይ ያነጋገርናቸው የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ዘላለም ደግሞ ቢሮአቸው ዘንድሮ የዴልታ ስርጭትን ለመቀነስ ክትባቱን ጨምሮ ሰፊ ዝግጅት እንዳደረገ ይገልጻሉ።
አዲሱ ወረርሽኝ በከፍተኛ ፍጥነት እየተሰራጨ ነው። መስከረም ላይ መጀመር የሚገባን ትምህርትን ወደ ጥቅምት የሚወሰድንበት አንደኛው ምክንያት ከዛ ድረስ ያሉትን ሁኔታዎች ለማጥናትም ለመተንበይም ለመገመትም ስለሚረዳን ብለን ነው ከፍ ያደረግነው። በዘንድሮ ዓመት እንደ ልዩ ሁኔታ አድርገን ያደረግነው በባለፈው ዓመት የነበሩትን ጥንካሬዎች ማስቀጠል፣ ዘንድሮ ደግሞ ሁሉም የትምህርት ማህበረሰቡ ክትባት እንዲያገኝ የማድረግ ስራ፣ በተለይ ትምህርት አመራሩ፣ የደጋፊ ስራ ሂደት ላይ ያሉ አስተዳደር ሰራተኞች፣ መምህራን፣ ሱፐርቫይዘሮች በሙሉ በኮቪድ ተከትበው ወደ መማር ማስተማር እንዲገቡ ይህንን ማድረግ እንደ አስፈላጊ ሆኖ ተገኝቶ እንግዲህ ስራ ጀምረናል ማለት ነው።
አቶ ዘላለም ክትባቱ ለመምህራንና በትምህርት ቤት ውስጥ ለሚሰሩ አካላት ወደ ስራ ገበታቸው ከመመለሳቸው በፊት መከተብ አለባቸው የሚለው መመሪያ ያስፈለገበትን ምክንያት ተጠይቀው እዚህ ውሳኔ ላይ የተደረሰው ከመምህራን ማህበርና ከተለያዩ የትምህርት ቤት አመራሮች ጋር ከዚህ ቀደም ውይይት ተደርጎ በስምምነት በመሆኑ መመሪያው አስገዳጅ ነው ሊባል አይገባውም ሲሉ ምላሽ ሰጥተዋል።
መመሪያው አስገዳጅ ብሎ መውሰድ በዚህ ልክ አስፈላጊ ነው ብለን አይደለም የተነሳ ነው። ኃላፊነት ግን አለብን። አንደኛ በዚህ ወረርሽኝ ወቅት ላይ ማህበረሰባችን እንድንታደግ የምንችልበት ትልቁ ኢሚዩንድ መሆን ነው። ስለዚህ ክትባቱን መንግስትም እንግዲህ የዓለም ጤና ድርጅትም አምኖበት ያመጣው ነው። እንግዲህ ትውልድ ግንባታ ሂደት ውስጥ ይህን ከፍለው የምንችለው ዋጋ በጣም ከፍተኛ ነው እና እንደ ለተማሪም ተብሎ መሞት ካለብን እየሞትን ያለ ነው እና በዛ ልክ መደረግ አለበት ብለን እናምናለን። ኃላፊነቱ ነው ግን አስገዳጅ በሚል መመሪያ በዛ ልክ የወጣም ነገር የለም። ይህን ጉዳይ በጣም ፖለቲሳይዝ ለማድረግ መማር ማስተማር ለማደናቀፍ የሚፈልጉ አካላቶች ዝም ብሎ የማጫጫው ስራዎች አሉ። ግን መግባባት ነው። ከመምህራን ማህበር ጋር ተነጋግረናል። አመራሩ በዛ ልክ ወስዶታል። መምህራንም ርሳለ መምህራኖችም በዛ ልክ የተግባብተን እየወሰድ ነው የለን።
የአዲስ አበባ ከተማ ትምህርት ቢሮ ኃላፊ አቶ ዘላለም በቀጣይ የክትባት ጥርጣሬ ያለባቸው ግለሰቦች ዘንድ ግንዛቤ ለመፍጠር የተለያዩ መገናኛ ብዙሀንን በመጠቀም ሊሰሩ የታቀዱ ዝግጅቶች እንዳሉም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን አመሰግናለሁ። አድማጮች፣ የመጨረሻው አመታዊውን የግሸን ደርበ ከርቤ ማርያም በዓል ለማክበር የሚያስችል አስተማማኝ ሰላም መኖሩን የደቡብ ወሎ ዞን አስተዳደር ገለጠ ይላል። አካባቢው የስጋት ቀጠና እንደሆነ ተደርጎ መደበኛ ያልሆኑ የመረጃ ምንጮች የሚተላለፈው ከእውነት የራቀ ነው ሲሉ የዞኑ ዋና አስተዳዳሪ አቶ ሰይድ መሐመድ አስታውቀዋል። መስፍን አራጌ።
በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ በቅድስና ከሚዘከሩት አካባቢዎች በአምባሰል መስቀለኛ ተራራ ላይ የከተመችው ግሸን ማርያም አንዷ ናት። የእምነቱ ተከታዮች ኢየሱስ ክርስቶስ የተሰቀለበት መስቀል በመስቀለኛው ተራራ ላይ እንደተቀበረ ያምናሉ። እናም በየዓመቱ መስከረም 21 እስከ 1.5 ሚሊዮን የሚገመት ምዕመን መንፈሳዊ ጉዞ ያደርጋል ወደ ስፍራው። የዚህ ዓመት የንግስ በዓል ግን መንግስት አሸባሪ ብሎ በፈረጀውና ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል መካከል የተቀሰቀሰው ጦርነት ባልተቋጀበት ወቅት መሆኑ ለተወሰኑ ተጓዥ ምዕመኖች ስጋት መፍጠሩ አልቀረም። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በአንጻሩ አስተማማኝ ሰላም፣ አስተማማኝ ኃይል ስላለ ምዕመኑ የሚያሰጋው ምንም ነገር የለም ይላሉ።
ኢትዮጵያኖች ከአራቱም አቅጣጫ በየዓመቱ ቀድመው ወደ ቦታው የሚመጡበት እና በጋራ ተሰባስበው የሚያከብሩት በዓል ነው። ዘንድሮም አጠቃላይ በዞኑ ከፍተኛ አመራር የሚመራ ግብረ ኃይል፣ የመከላከያ ከፍተኛ የስራ አመራሮች፣ የአማራ ልዩ ኃይል የስራ አመራሮች ሁላችንም ባለንበት ግሸን ደብረ ከርቤ ሂደን ሁኔታውን በዝርዝር አይተናል። ከደብሩ አስተዳዳሪዎችና አጠቃላይ ምዕመናኑ ጋር ተወያይተናል። ሁኔታውን የጋራ አድርገናል። አስተማማኝ በሆነ መንገድ የዘንድሮውን በዓል እንደሚከበርና ምዕመናን ከየትኛውም አቅጣጫ በሰላም ወደ በዓሉ ቦታ እንዲመጡ የክብር ጥሪያችንን እናቀርባለን።
ሰላም የለም ስጋት አለ ለሚሉ ወገኖች መልእክት አለኝ ይላሉ ለሀገር ውስጥና ለውጭ ሀገራት መገናኛ ብዙሀን ጋዜጠኞች ጋዜጣዊ መግለጫ የሰጡት አስተዳዳሪው
በእርግጥ ጁንታው የኢትዮጵያውያኖች የጋራ ቅርስ የሆኑትን ታሪካዊ ቦታዎቻችንን በየዓመቱ ተሰባስበን የምንዘክራቸውን ቦታዎቻችንን አንድነታችንን የምንገልጽባቸውን ቦታዎቻችንን የትክክለኛ እሴቶቻችን የሚቀዳባቸውን ቦታዎቻችንን በማውደምና በማፍረስ የሚታወቅ ክፋት ያለው ድርጅት መሆኑ ይታወቃል። ስለዚህ መላ ኢትዮጵያውያኖች ወደዚህ ቦታ ሲመጡ ጁንታውንም ፊት ለፊት ጦርነት በመግጠም ብቻ ሳይሆን የምናሸንፈው በቅርሶቻችን ላይ ያለንን ውግንና፣ ያለንን አቋም፣ ያለንን ጥንካሬ እሱ በሚፈልገው መንገድ ሳይሆን እኛ በምንፈልገው መንገድ ተረባርበን አንድነታችንን ጠብቀን ቅርሶቻችንን በየጊዜው እየፈቀድን እንደ አይነት ቅድስት ቦታዎችን በዓላቸውን እያከበርን በማሳለፍ እንደምናሸንፈውም ጭምር መላ ኢትዮጵያኖች እንዳውቁ ለማሳሰብ ያክል ነው።
በዓለም ቅርስነት ከተመዘገቡት ታሪካዊ ስፍራዎች በሰሜን ወሎ የሚገኙት የላሊበላ ውቅር አብያተ ክርስቲያናትና በዋግምራ ዞን ስር ያለው መስቀለ ክርስቶስ ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል ስር መሆናቸው ይነገራል። ከወር በፊት የህወሓትን ቃል አቀባይ ጌታቸው ረዳን ጠቅሰው ላሊበላ በህወሓት ቁጥጥር ስር መዋሉን የዘገበው ፋይናንሻል ታይምስ ቅርሱ በነሱ እጅ ደህንነቱ ተጠብቆ እንደሚገኝ ቃል አቀባዩ መናገራቸውን አስነብቦ ነበር። ላሊበላ የእኛም ቅርስ ነው፣ የእኛ ኃይሎች ስለመጠበቃቸውና ስላለመጠበቃቸው የሚያሳስባቸው ነገር የለም ነበር ያሉት ቃል አቀባዩ በወቅቱ። የደቡብ ወሎ ዞን ዋና አስተዳዳሪ አካባቢው ካለው የሃይማኖት መስተጋብርና ጠንካራ ማህበራዊ ዳራ አንጻር በዓሉን በሰላም ለማክበር የሚያስችል መሰረት አለባይ ናቸው።
የሰላሞቻችን ምንጭ አንዱ በሁለቱም ሃይማኖቶች እጅግ ጥልቅና ረቂቅ የሆነ ሴት የሚቀዳበት ምድር ነው የወሎ ምድር። በክርስትና እምነትም ወስደን ካየነው መስከረም 21 የምናከብረው የግሸን ደብረ ከርቤ ግማደ መስቀሉ የሚገኝበት ለሴታችን ለሰላማችን አንዱ ምንጭ ነው። ተድባበ ማርያም የሚገኝበት፣ መስቀለ ክርስቶስ የሚገኝበት፣ ሀይቅ እስጢፋኖስ ገዳም በእስልምና እምነትም ከወሰርን በኢትዮጵያ የመጀመሪያው መውልድ የነቢዩ መሐመድ መውልድ የወጣበት ጀማ ንጉስ፣ ትላልቅ የሃይማኖት ጠበብቶች መሻይኮች የተፈጠሩበት ምድር እነ ጫሊን እነ ገታን እነ ደባቶችን እነ ባጃን ሁሉንም እነ ስስይ የሸውሴን ጅብሪል ያሉበት አካባቢ ስንወስድ አይናማም የሰላምም የሰውነትም ምንጭ የሆነበት አካባቢ ነው ወሎ። እነዚህ ጥልቀት ያላቸው ሃይማኖታዊ እሴቶቻችን በማንም ወጀብ ዛሬም ነገም በሚመጣ ወጀብ የማይናወጥ የሰላሙ ሀሳቦቻችን የፍቅር፣ የአንድነት፣ የመቻቻል፣ የሰውነት ምንጭ የሆነበት ምድር ስለሆነ በዚህ በኩል ከሰላም ጋር ተያይዞ መስጋትም መደናገጥም ብዙ አያስፈልግም።
አስተማማኝ ሰላም በጸጥታ ኃይሉ ብቻ አይረጋገጥም የሚሉት ዋና አስተዳዳሪው፣ ምዕመኑም ወደ ስፍራው ሲመጣ አስፈላጊውን ጥንቃቄ እንዲያደርግ መልእክት አስተላልፈዋል። ምዕመኑ ከአራቱም የኢትዮጵያ አቅጣጫዎች ወደ ግሸን ሲያቀና ያርፍባቸው የነበሩት የኮምቦልቻ፣ ደሴና ሐይቅ ከተሞች ከሰሜንና ደቡብ ወሎ ከዋግ ህምራና አፋር አካባቢዎች በጦርነቱ ምክንያት ተፈናቅለው በመጡ ወደ 400,000 የሚጠጉ ተፈናቃዮች መጠለያ መሆናቸው የማረፊያ እጥረት ሊያጋጥም እንደሚችል ግምታቸውን ሰንዝረዋል። ከዚህ አንጻር በከተሞቹ ዳርቻዎች የሚገኙ ማረፊያዎችንና ዳስን ጨምሮ የተለያዩ የመጠለያ አማራጮችን መጠቀም እንዲችሉም ጠቁመዋል። ወደ ግሸን የሚያቀኑት ምዕመናንም በየከተሞቹ ተፈናቅለው ለሚገኙ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲያደርጉ ጥሪ አስተላልፈዋል።
ተፈናቃይ ወዳለበትም አካባቢ ስለሚመጡ ምዕመናን የሚችሉትን ማድረግ እንዲችሉ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። የሚችሉትን
አድማጮች፣ ሰዓታችን በማለቁ ዝግጅታችን እዚሁ ላይ ለማጠናቀቅ እንገደዳለን። በተከታይ ምሽት የተለያዩ ፕሮግራሞቻችን ጋር እንመለሳለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት አሁን ደግሞ በኢትዮ ሰዓት በልዩ ዝግጅታችን ነገ ምሽት 3 ሰዓት ላይ እንገናኝ። መልሰን ለአሁኑ በዚሁ ተሰናበትን። ሰላም፣ ደህና እደሩ።